የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር ሰላምታችንን ያስቀደምን የኢትዮጵያ አንድነት ሬዲዮ የዛሬ የህዳር 11 ቀን 2009 ዓ.ም ተመረተ ወይንም እንደ አውሮፓውያን አቆጣጠር የኖቬምበር 20 2016 ቅንብራችን ይዘን ቀርበናል። በቅድሚያ አንድ ጽሑፍ እናስደምጣለን። የጽሑፉ ርዕስ ያማረው መደራጀት የተጋረጡበትን እሾኮች መንቀል መቻል አለበት ይላል። በመቀጠልም አንድ አጭር ማስታወቂያ ይነበባል። ልክ ከምሽቱ 12 ሰዓት ሲሆን የሳምንቱ አበይት ዜናዎች ይቀርባሉ። ከዜና በኋላ ሞረሽ ወገኔ አማራ ሬዲዮን በትናንትናው ምስል ስርጭቱ ላይ ካቀረበው ዘገባ ላይ አንድ አውዲዮ እናስደምጣለን። በመጨረሻም የኢትዮጵያ አንድነት ሬዲዮን ሳምንታዊ መልእክት ከተደመጠ በኋላ ሳምንታዊ ስርጭታችን ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም የለቱን ስርጭት እንግዲህ አሁን እንጀምራለን።
Yatinim yatinim, bak mesele mebe. Sesen yamuru, የማራው መድራጀት የተጋረጡበትን ሾኮች በቅድሚያ መንቀል መቻል አለበት። አብነት ሆነኛው ፋሽስቶችና አምባገነን ዘረኞች ከጥንት አንስቶ የሚያመሳስላቸው አንድ ነጥብ አለ። እርሱም ታሪካዊ ጥላቴ ነው ብለው የፈረጁትን ማህበረሰብ ነገድ ወይም ብሔረሰብ ጎሳ ነጥለው ሁለገብ ጥፋት እንዲደርስበት ባለና በሌላ ኃይላቸው መምታትና ማስመጣት ነው። ዛሬ በቱርክ በኢራን በኢራቅ በሶሪያ ተበታትኖ ቁም ስቅሉን የሚያዩ የኩርድ ህዝብ እንደዚሁም በመካከለኛው ምስራቅ አገር አልባ እንዲሆን ሲወርድ ሲዋረድ የተፈጠረበትን ጉልት ያጣው የፍልስጤም ማህበረሰብ ወዘተ ተጠቃሽ ምሳሌዎች ናቸው። ታዲያ ወደ ኢትዮጵያ ስንመለስ በተለይም ህዋትና አክራሪ ግራ ዘመም ጎጠኞች ከፍ ብለው ከተጠቀሱት ህዝቦች ተራ እንዲመደብ ወስነው ከስር መሰረቱ እንዲመሰቃቀል የሸረቡበት ያማራው ነገድ ለመሆኑ ምንም ጥርጥርና ሙግት የማያሻው የወቅቱ ሀቅ ነው። ለነዚህ መሰሪ ያማራት ፊ ኃይሎች ደግሞ የአውሮፓውያን ጉልበተኞች በቀጥታም ሆነ በተዘዋዋሪ ጣልቃ በመግባት ሽር በመጎንጎን አጎብዳጅነት የሚያጠቃቸው መሪዎች ያሏቸውን ጎሳዎች በመያዝ በታሪክ አማራውን አስጨፍጭፈዋል። በዮዲት ጉዲት ዘመን የውጭ አይሁዶችን ግፊት የተመረከዘችው ጨካኝ ንግሥት በመዛኙ በተንቀሳቀሰችባቸው የሰሜን ኢትዮጵያ አካባቢዎች ጄኖሳይድና የንብረት እንደዚሁም የቅርስ ውድመቶችን ያካሄደችው ክርስቲያን ነው ብላ በደመደመችው የአማራ ሕዝብ ላይ ነበር። በርሶ አግሬ የተተካው ግራኛ አህመድ ደግሞ በኦቶማን ቱርኮች ለክፍት ተይዞ በጂሃድ መልክ በማራው በተለይም በሸዋ ክርስቲያኖች ያደረሰው ጭፍጨፋና ያባያተ ክርስቲያን ቅርሶች ጥፋት በከፈተው በር ዘው ብለው በገቡት የተለያዩ የኦሮሞ ሉባዎች አማራው ላይ ለደረሰበት የዘር ማጽዳት ወንጀልና የስር መሰረት የመሬት ጉልቱን በግፍ እንዲቀማና የቤተ መልካች እንዲሆን እንዳጋለጠው ከበርካታ የታሪክ ማስረጃዎች እንረዳለን። ብዙ ርቀን ሳንጓዝ በ19ኛው መቶ ክፍለ ዘመን አጼ ቴዎድሮስ አገሪቱን አንድ አድርጋለሁ ብለው ሲነሱ እንግሊዞች በቀይ ባህር በንስር ወይም በግብጽ እና ሱዳን ላላቸው የቅኝ አገዛዝ ችግር ሊፈጠር እንደሚችል በመገንዘባቸው ዜጎችን አሰረብኝ በሚል ሽፋን ንጉሡን ለማንበርከክ የተወዳጁት ካሳ ወይም በኋላ አጼ ዮሐንስን በትግራይ በኩል ልክ አይሁዶቹና ኦቶማኖቹ በጉዲትና በግራኝ እንደ ተጠቀሙባቸው አገልጋያቸው ማድረግ በመቻላቸው እንደነበር ክርክር መግጠም አያሻም። ጣሊያንም በተለያዩ አጋጣሚዎች ኢትዮጵያን ስትወር አብላጫው ጦሯ የተውጣጣው ከሐማሴን፣ አኮሎ ጉዛይ፣ ሰራዬ፣ አዲግራት፣ አድዋ፣ ተንቤን ወዘተ ከመለመሏቸው ትግሬዎች የተውጣጡ እንደነበርም ራሳቸው ጣሊያኖቹ ከጻፏቸው ሰነዶች የምናገኘው የማይደበቅ አሳፋሪ ሐቅ ሲሆን፣ ወደድንም ጠላንም ይህ ታሪካችን ጥቁር ጠባሳ ለመሆኑ ምንም አይነት ጥርጣሬ ሊገባን አያስፈልግም። አሁን ላይ ጠባብና አደገኛ የሆኑ ዘረኞች ኢትዮጵያን ለመበታተን የሚጠቀሙባቸው አካሄዶች በተለይም ወያኔና ኦነግ የሚመሩት ጣሊያኖችና ጀርመኖች ጎንጉነው በተውላቸው ትንታኔዎች ካርታዎች ላይ ተሞርኩዘው ሲሆን፣ ለዚህም የአፍራሽ ጽንስስ እውን መሆን ደግሞ እነዚሁ ቅኝ ገዢ አውሮፓውያኖች አገሪቱን ለመበታተንና እንደ ፈለጉት ጢብ ጢብ መጫወቻቸው ለማድረግ እንቅፋት የሆነባቸውን አማራ ለማስመታት ባሰመሩላቸው መንገድ እንደሚንቀሳቀሱ ከድርጊቶቻቸው መገንዘብ ይቻላል። ወጣም ወረደ አማራው የቁም ስቅሉን ማየት የጀመረው ከዮዲት ጊዜ አንስቶ ቢሆንም በታሪኩ የከፋና ሊጠፋ እስከሚችል ድረስ ሁለገብ የሆነ ማለትም ፖለቲካዊ፣ ኢኮኖሚያዊ፣ ባህላዊና ማኅበረሰባዊ ውድመቶች እየደረሱበት ያለው ግን ህወሓት ሥልጣን ከጨበጠበት ከ1983 ዓመተ ምህረት ጀምሮ እንደሆነ መላው የአማራ ተወላጅ እየቀመሰው ያለ የጥፋት ጽዋ ነው ቢባል ማጋነን አይሆንም። ይህ አማራ የሚባለው ነገድ የለህም ከሚለው ፕሮፓጋንዳ አንስቶ ቤተ ክርስቲያን እንደ ገባች ውሻ ጭንቅላቱን ያልተመታበት አንዲት ቀን ባሳለፍነው 25 ዓመት ውስጥ አለን? መልሱ ጨርሶ የለም ነው። ውሃ ሲወስድ እያሳሳቀ ነው እንደሚባለው በክልል ደረጃ አገር ሰጥተናል፣ ነገር ግን መደራጀት ስለማይገባህ እኛ ወያኔዎች አገልጋያችን በአዴንን ወደ መጨረሻ የጥፋት ገደል እንድትገባ ጭነንብሃል ብለው በታሪኩ እንዳይኮራ በማንነቱ አንገቱን እንዲደፋ ወልዶ ከብዶ ዘሩን እንዳይተካ በልማት ተረስቶ በድህነት እንዲማቀቅ በደማላትና ጥንቱን በከሰከሰባት አገሩ መጤ ተብሎ እንደ ተክለፈለፈች ውሻ ተቅበዝብዞ መግቢያና መውጫ አጥቶ ኑሮውን በተደራረበ መከራ እንዲገፋ በመላው የአገሪቱ ክልሎች እንዲጨፈጨፍና ደሙ ደመከልብ እንዲሆን ከዛችው ሰጥተናል ከተባለችው ቅንጽል መሬት በአዊ፣ በዋግ፣ በኦሮሞ፣ በአርጎባ፣ በቅማንት ወዘተ ተከፋፍሎ የተረፈውን ደግሞ ለትግሬዎች ትልቅነትና ለሌሎች ኩታ ገጠም ክልሎች በየጊዜው ተሸንሽኖ እየተወሰደበት ሕልውናውንና መኖሪያውን እንዲያጣ ወዘተ ተፈርዶበት ያለና አይዞሃለሁልህ የሚለው ሳይኖረው መሪውን ያጣና እየተበተነ የንብ መንጋ ሆኖ ይገኛል። በአንድ ወቅት በአማራው ላይ የመጣውን የጥፋት መከራ የተገነዘቡት ፕሮፌሰር አስራት ነፍሳቸውን ይማርና የመላው አማራ ሕዝቦች ድርጅትን ቢመሰርቱም በጉልበተኛውና እብሪተኛው ወያኔ ያላሰለሰ የጥላቻ ዘመቻና የአማራ ምሁራን ነን በሚሉ ግለሰቦች ተቃውሞ ሲፈርስ ይህ ታሪካዊ ጀግና ማኅበረሰብ የሚያነቃው የሚያደራጀው አይዞህ የሚለው ድርጅት አልባ ሆኖ ወያኔና አጋር ድርጅቶቹ የሚባሉት ሲጨፍሩበትና ሲመቱት ወይም በዘመኑ አገላለጽ ሰብአዊና ዲሞክራሲያዊ መብቱን ገፈው እንደ ሁለተኛ ዜጋ ሲቆጥሩት ማንም የሚደርስለት በመጥፋቱ የሁኔታውን አሳሳቢነት የተረዳ አማራ ከአገር ቤት አስቸኳይ ጥሪ ለአማራ ተወላጆች በሙሉ በሚል ባልሳሳት የዛሬ 4 ወይም 3 ዓመት በዚህ አበሻ ያወጣውን የብሶትን በደል ገድል የሚያስታውስ ካለ ዛሬ አማራው ተበድሎ ስለሚገኝ እንሰባሰብ ብለው ለተነሱት የአማራ ወጣቶች መሠረት ሊሆን ስለሚችል በወልቃይትና ሌሎች አማራውን በሚያጎሉ ድኅረ ገጾች በድጋሚ ወጥቶ ለንባብ ቢበቃ በጣም ይጠቅማል የሚል ሐሳብ አለኝ። በነገራችን ላይ ሞረሽ የተመሠረተው ይህ ጽሑፍ ከወጣ በኋላ ሲሆን የሁኔታውን መገጣጠም ደግሞ ለአማራው በማንነቱ ለመሰባሰብ ደንዝዞ የነበረውን አመለካከት ለውጦታል ለማለት ያስችላል። የአማራው በማንነቱ መደራጀት ከእንግዲህ ወዲያ በተአምር የሚቀር ጉዳይ አይደለም። በተከታታይ በኢሳት በኢትዮ ቲዩብ በአባይ ሚዲያ በህብር ሬዲዮ ወዘተ ስለ አማራው መደራጀት የቀረቡትን ቃለመጠይቆችን ተከታትያለሁ። በጣም ያስገረመኝ ጥያቄዎቹ ተመሳሳይ በሆነ መልኩ የአማራው በማንነቱ መደራጀት ለአንድነት ጠንቅ እንደሆነ አድርገው በማቅረብ ሲከራከሩ መገንዘብ የቻልኩት አማራው እያለቀና እየተመታ በእርሱ መቃብር ላይ አንድነትን ማስቀጠል ያስፈልጋል፣ ሌሎች ጎሳዎች ግን በማንነታቸው ቢደራጁና ራሳቸውን ቢያጎለብቱ ግድ የለንም አይነት አቋም እንደያዙ መሆኑን ነው ከአባይ ሚዲያ ጠያቂ በስተቀር ይላሉ ጸሐፊው። በጣም የሚያሳዝን ነገር ነው። ምክንያቱም እንዴት አማራ ተደራጅቶ ከደረሰበት ጥፋት ራሱን ያድን ወይም ከጭፍጨፋ አድኖ ከሌሎች ጋር በጋራ አንድነት ያጠናክር የሚለውን ሐሳብ እንኳን ማጤን አለመቻላቸውና በቡሃ ላይ ቆርቆሮ እንደሚባለው በማንነቱ ብቻ የሚመታው አማራ ላይ የሞት ፍርድ እንደመፍረድ የሚቆጠር ሆኖ አግኝቼዋለሁ። ከዚህ ጉድ ጋር ተዳብሎ የአማራውን መደራጀት ከመፈታተን አልቆጠብ ያለው በተለይም ከአገር ቤት ከወጡ በርካታ ዓመቶች ያስቆጠሩትና በአንድነት አስተሳሰብ የታወሩት ምሁሮች አማራው ላለፉት ሩብ ክፍለ ዘመን በግፍ ሲጨፈለቅና ሲበታተን ከጎኑ ሊቆሙለት ካልቻሉ ስብስቦች ጋር በጭፍን ወግነው ዕውቀታቸውን ጊዜያቸውንና ገንዘባቸውን በማፍሰስ የመጠመዳቸውን ግትር አባዜ ነው። አንድነትን እኔ እስከማቀው አንድም አማራ የሚቃወም የለም። ምን ይዞ ጉዞ እንደሚባለው ኢትዮጵያና አረንጓዴ ቢጫ ቀይ አማራው ለማንም አሳልፎ የማይሰጣቸው መገለጫዎች ናቸው። በዚህ ታሪካዊ ስነ ልቦና በደሙ ውስጥ ሰርጾ ያለውን አማራ እንዲደራጅ ከመቃወም ያለምንም ማመንታት ቢደግፉት የአንድነቱ ጎራም ምሰሶና የጥንካሬ መሠረቱ ሊሆን እንደሚችል ያልተገነዘቡበት ምክንያት አይገባኝም። አሁን ላይ የምሰማው ግን ከነዚህ ሚዲያዎችና አንዳንድ ምሁራን በከፋ ለአማራው የራስ አድን የመደራጀት ጉዳይ ላይ ጥቁር ነጥብ የሚያጭሩ የዚህና የዚያ ህብረት በሚል እየተመሰረቱ ያሉና ወያኔ አማራውን ለማጥፋት በሚያደርገው ሩጫ እንዳይዳከም ፎጣና ውሃ ለማቅረብ እየተንቀሳቀሱ ያሉ ስብስቦች ምንነትና ግልጽ ያልሆነ ዓላማቸው ነው። በጎንደርና በጎጃም ያለው ህዝብ ጎንደሬ ወይም ጎጃሜ ተብሎ አይደለም ባጋዚ ጨካኞች የሚገደለው አማራ ነህ ተብሎ እንጂ። የወልቃይት ጥያቄ እኮ ጎንደሬ ነኝ የሚል ሳይሆን የአማራ ማንነት ጥያቄ ነው። ከተሳሳትኩ ልታረም ዝግጁ ነኝ። በወሎም በኩል እንደዚሁ ኅብረት ተመሠረተ የሚል ዜና ሰምቻለሁ። ለመሆኑ እነዚህ ኅብረት የሚባባሉት በደቡብ፣ በኦሮሚያ፣ በጋምቤላ፣ በመተከልና ቀማሽ፣ በኦጋዴን፣ በራሱ የአማራ ክልል በሚባለው ሲጨፈጨፉና አገር አይደለም ተብለው ባዶ እጃቸውን ሲባረሩ የት ነበሩ? በሐቅ እንነጋገር ከተባለ ወገኖቻችን ፈዳው የወረደባቸው ጎንደሬ ወይንም ጎጃሜ ወዘተ ተብለው ሳይሆን መጤ፣ ትምክተኛና ጽንፈኛ አማራ በሚል ተፈርጀው አይደለምን? በአንድ ወቅት ትዝ ካላችሁ የወያኔ ፓርላማ ውስጥ የበፊቱ የህወሓት ጠቅላይ ሚኒስትር ከጉራ ፍርዳ አማራዎች አልተባረሩም፣ ከመካከላቸው የተወሰኑት ግን በደን ምንጠራ ወንጀል ተሰማርተው ስለነበር ወደ መጡበት እንዲመለሱ ተደርገዋል። አብዛኞቹ አሁንም እዛው ይኖራሉ። እንዲያውም አመራር ላይም ያሉት እነርሱ ስለሆኑ ባጭሩ አካባቢው ሌላኛው ምስራቅ ጎጃም ሆኗል ማለት ይቻላል ብሎ በቅጥፈት የዘር ማጥፋት ወንጀሉን ሲያድበሰብሰውና ከወለጋ እስከ ዛሬ ድረስ ከጎጃም አካባቢ የፈለሱ በብዙ ሺህ የሚቆጠሩ አማሮች ሲመቱና ሲባረሩ ወዘተ ዛሬ በጎጃም ህብረት ተደራጀን የሚሉት ሰዎች ከዝምታዎች ምን የፈየዱት ነገር ነበር? ትግሬዎች በማን አለብኝነት አብጠው ወልቃይትን ጠገዴንና ጸለምትን በተጨማሪም ከቦሃይት ወረዳ አንድ ቀበሌ ሲቀሙ ወዘተ ለሱዳንም ከቋራና መተማ እንዲሁም አርማጮሆ መሬት ሲለግሱ የጎንደር ህብረት እጁን አጣጥፎ ከመቀመጥ ሌላ ያደረገው ፋይዳ ይኖር ይሆን? ዛሬ ላይ አማራው የጋረደውን አይነጥላ አስወግዶ ለመሰባሰብና ማንነቱ እንዳይጠፋ ለመደራጀትና ለመታገል ሲያኮበክብ በአማራ ማንነት ጥያቄ ጎንደርና ጎጃም ሲታመሱና በዛም ያሉት ወጣቶችና ገበሬዎች አሁን ላይ ደግሞ ነጋዴዎች በርኩስ አጋዚና ደህንነቶች የጥይት ራት ሲሆኑ የተረፉት ደግሞ በየእስር ቤቱ ታጉሮ ሲወገሩ የህብረቶቹ ፍላጎት በጎንደሬነትና በጎጃሜነት እንጂ በአማራነት ከታገልክ መከራው ይበዛብሃል፣ ስለዚህ አማራነትህን እርሳው ወደ ማለት የሚያደሉ ይመስላሉና አያጅቦ ሳታማሃኝ ብላኝ አይነት እንዳይሆን አማራነትን መቀበል ክብር እንጂ ውርደት ስላልሆነ ወደ መደራጀቱ ጎራ ከመዝለቅ ሌላ ከጥፋት የመዳኛ አማራጭ አይኖርም። አጥፍቶ ጠፊ የሚመስልና የሕዝብን በሰፈር ብቻ አሳንሶ ለማደራጀት ኅብረት ነን የሚሉት በዚች አንድ ዓመት ውስጥ መረባረብ የጀመሩበት ምክንያት የተወሳሰበ ቢመስልም ቀንደኛው ዓላማቸው ግን አማራው በማንነቱ እንዳይደራጅ ደንቃራ ለመሆን ስለ መታሰቡ ግን ምንም ጥርጥር የለው። ለመሆኑ በእነዚህ ሁሉ ተንኮሎች ውስጥ የወያኔ ትግሬዎች ተንኮል ይኖርበት ይሆን? ይህን የምጠይቅበት ምክንያት ህወሓት አማራው ፈጽሞ እንዲደራጅ እንደማይሻ ስለማውቅና ከፍተኛ ገንዘብ በመስጠት ወይም በመክፈል ዓላማውን ለማራመድ ቀዳዳዎችን አፈላልጎ እንደሚገባ አገር ቤት ውስጥ በሰላም እንታገላለን ከሚሉት ፓርቲዎች ስንቶቹን እንደ ከፋፈላቸውና እንዳወደማቸው ሁላችንም የምናውቃቸው በርካታ ማስረጃዎች ስላሉ ነው። ጉድና ጭራ ከበስተኋላው እንደሚባለው የነዚህ ህብረት የሚባሉት ምስጢርም ጊዜውን ጠብቆ ይወጣልና ለአማራው ተደራጅቶ የመታገል ሐቅ ግን መሬት ከፍ ሰማይ ዝቅ ቢል አይቀሬ ስለሆነ አማራው በርታ፣ ጆሮህን ለቀልባሽ አትስጥ፣ ከራስ በላይ ንፋስ ይባላል። ሁሉም ቤቱን በሚያደራጅበት ወቅት አንተም ሳትዘናጋና የተከፈተብህን የፕሮፓጋንዳ ጦርነት ሐግ ብለህ በአማራ ማንነት ተደራጅ፣ ተሰባሰብ፣ አንቅተህ ንቃ፣ ታጥቀህ አስታጥቅ፣ ይሉንታን አሽቀንጥረህ በመጣል አስቀድመህ የራስህን ቤት አሞቅ። ሌሎቹ ቻርተር ቅንብጥ ቅብጤሶ እያሉ በብዙ ነገሮች አማራውን ጥለውትና አልፈውት ተጉዘዋል። ነገና ተነጎዲያ አደጋው አሁን አማራው ካለበት ጥፋት በበለጠ ጥርሱን አግጦ ሳይመጣና የአማራው ነገር ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን ያሉትን የመደራጀት ስንኩሎችና ደንቃሮች ስልታዊ በሆነ ሁኔታ በማንጓለልና ከአማራ የመኖርና ለመኖር ጉዳይ ማንም አይበልጥም በሚል የማያወላውል ጽናት ላይ ቆመን አማራዎች ነን የምንል ሁሉ አንድ መላ በአስቸኳይ መፍጠር ይጠበቅብናል። አብነው አብነት ሁነኛው ነኝ። ደናው ነው።
አድማጮቻችን ካሁን በኋላ ከዚህ በኋላ የመጽሐፍ ማስታወቂያ ይኖራል። ያንዳንዱ ኢትዮጵያዊ አማራው ሊኖረው የሚገባ ዋቢ መጽሐፍ በሽያጭ ላይ ዋለ። መጽሐፈ አማራ ተጋድሎና ተገዳድሎ የማይያልቅ ተነቅሎ የማይደርቅ። ይህ መጽሐፍ ባለ 657 ገጾች ነው። በ9 ምዕራፎች ተከፍሏል። እነርሱም ለምሳሌ አንደኛ ኢትዮጵያና ኢትዮጵያዊነት መከፋፈል፣ የኦርቶዶክስ ተዋህዶ ሃይማኖት ተከታዩን አማራው የከፈሉት ዋጋ፣ ሁለተኛ የኢትዮጵያ አንድነትን ሳይ የአማራው አንድነትና የጸረ አንድነት ትግል ውጤት፣ ሶስተኛ ቀዳማዊ ኃይለ ሥላሴ የፍጹማዊ ዘውዳዊ አገዛዝ የአንድነት ግንባታ ሂደት ድምድምና የኢትዮጵያ ዳግም ብተና ጽንስ፣ አራተኛ የለውጥ ፈላጊው ትውልድ የኃይል አሰላለፍ፣ አምስተኛ ዘረኛው የትግሬ ወያኔ ከ1972 እስከ 2007 ዓ.ም ድረስ በአማራው ነገር ላይ ያደረሰው የዘር ማጥፋትና የዘር ማጽዳት ወንጀል፣ ስድስተኛ ስለ አማራና ስለ ኢትዮጵያዊነት ምሁራን ምን ይላሉ፣ ሰባተኛ የመላው አማራ ሕዝብ ድርጅት ወይም መአድ አማራው ላይ የደረሰው ሰቆቃ የወለደው ነፍስ አድን ድርጅት፣ ስምንተኛ ሞረሽ ወገን የአማራ ድርጅት የአስራት ዘር ፍሬ፣ ዘጠነኛ ከሞረሽ ወገን የአማራ ድርጅት መግለጫዎች በከፊል የሚሉ ናቸው። የመጽሐፉ አቀራረብ ከዚህ በፊት በተለምዶ በገበያ ላይ ከሚውሉት ለየት ያለ ነው። በውስጡ ይዘቱም ከዚህ በፊት ለአንባቢዎች ቀርበው የማያውቁ ጥሬ መረጃዎች፣ ታሪካዊ ትንታኔና ዋቢ መጽሐፍት ተካትተዋል። የቀረቡት መረጃዎች በሰንጠረዦች በፎቶግራፎችና በልዩ ልዩ ካርታዎች አባሪነት የተብራሩ ናቸው። ይህንን መጽሐፍ በመግዛትና በማንበብ ስለ አገሮ ስለ ኢትዮጵያ ታሪክ ተጨማሪ ዕውቀት ያገኙበታል። በተለይም አማራው የኢትዮጵያንና የኢትዮጵያዊነትን ህልውና ለማስቀጠል ስለከፈለውና አሁንም ስለሚከፍለው መስዋዕትነት ለመረዳት ያስችልዎታል። መጽሐፉን እንዴትና ከየት መግዛት እንደሚቻል፣ መጽሐፉ ከጥቅምት 8 ቀን 2009 ዓ.ም ጀምሮ በገበያ ላይ ውሏል። አንደኛ በዋሽንግተን ዲሲና አካባቢው ለሚኖሩ በእናት ኢትዮጵያ ገበያ ዲሲ፣ በአስኒ ገበያ ቨርጂኒያ፣ በናዝሬት ባልትና ቨርጂኒያ፣ በእንጦጦ ገበያ ዲሲ እና በሌሎችም የኢትዮጵያውያን መደብሮች ያገኙታል። ሁለተኛ በመላው ዓለም ላሉት የሞረሽ ወገኔ የአማራ ድርጅት ኮሚቴዎች በቅርብ ቀናት ስለሚሰራጭ በየአካባቢው ካሉት የድርጅታችን አካሎች ተጠሪዎች መግዛት ይቻላል። ስለዚህ ስቶክሆልም ከወይዘሮ ዘውዲቱ የማነ በኩል ማግኘት ይቻላል። በስልክ ቁጥር 070-78-89-990 እደግመዋለሁ። ከወይዘሮ ዘውዲቱ የማነ በኩል ማግኘት ይቻላል። በስልክ ቁጥር 070-78-89-990 ወይም ስዩም አዲስ 073-77-00-33 እደግመዋለሁ። ስዩም አዲስ 073-77-00-33 ደውለው ይጠይቁ።
አርማጮቻችን ከዚህ ቀጥለን የሳምንቱ ዋናውና ዜናዎችን አስደምጣለን። ባሳለፍነው ሳምንት ያማራው ተጋርሎ ብዙ ድሎችን ማስመዝገቡን አስመልክቶ የተለያዩ ዘገባዎች ተሰጥተዋል። በወገራ ወረዳ አንቃሹ አካባቢ ያለው ከ8 በላይ ከወያኔ ፋሽስታዊ ሰራዊት ጋር የተኩስ ልውውጥ እንዳደረገና ጦርነቱን በተጋዎቹ የበላይነት ለተጠናቀቀ ከስፍራው የተላከው መረጃ አረጋግጧል። በጎንደር አማሮች ከፋይ ብሎ በኋት ወያኔ ፋሽስታዊ አገዛዝ ላይ ክንዳቸውን ያነሱ ጀግኖች ካለፈው ሰኞ ዕለት ጀምሮ ታች አርማጭሁ ዝቅ ብሎ የሚገኘውን ማክሰኞ ገባ በሌሊት በመውረር የህዋትን ወታደሮች በመደምሰስና የተረፈውንም እንዲሽ በማድረግ ከተማውን ለመቆጣጠር ችሏል ሲል ተጨማሪ ዘገባ አረጋግጧል። ባለፈው አመት ደግሞ በቀፍታ ሁመራ የፋሽስቱ ወያኔ የጸረ ሽምቅ ኃላፊው በአርበኞች በመገደሉ ይፋ ሆኗል። እስከ ትናንትና ድረስ በዘለቀው በቆላ ቀፍታ ሹሙራ እየተካሄደ ባለው ጦርነት የከፋይ ጦር በወያኔ አጋዚ ላይ ድል ተቀዳጅቷል። ከፋኛ የሚለው የትጥቅ ትግል ጥሪ የገበሬዎችና ወጣቶችን እያሰባሰበ ሲሆን የጸረ ወያኔ ትግል ከፍ ወዳለ ደረጃ እያሸጋገረው ነው። ይህም በእንዲህ እንዳለ በወልቃይትና በአርማጭሆ ነዋሪ የሆኑትን ወጣት አማሮችን ወደ ጸረ ወያኔ ተጋድሎ ለመቀላቀል አስባቸዋል በሚል በገፍ እየታፈሱ ለእስር በመዳረግ ላይ መሆናቸውንም ከአካባቢ የደረሰው ዜና ገልጿል። በተያያዘም ዜና በደብረ ታቦር በወገራ በለሳ ጉንቻ ሲሶ አነሴ አካባቢዎች ያሉ ወጣቶች እየታሰሩ መሆናቸውን ለመረዳት ተችሏል። በሌላ በኩል ደግሞ በትናንትናው ምሽት በተደረገ ፍልሚያ የአማራ ወጣቶች የአዲስ ጎሹን አካባቢ ሙሉ በሙሉ መቆጣጠር የወያኔ አጋዜ ጦርን በሽንፈት ከአካባቢው ለቆ እንዲወጣ መደረጉን ትናንትና ማምሻውን የወጣው ዜና አብስሯል። በሰሜን ጎንደር በአምስት ግንባር ጦርነት እየተካሄደ እንደሆነም ዜናው አክሎ ገልጿል። ከዚሁ የህዝብ አመጻን ወጣ በትናንትናው ዕለት በደቡብ ወሎ ባርጎባው ልዩ ወረዳ የወያኔ ፖሊስ አዛዥ በጥይት ተደብድቦ መገደሉን ተከትሎ የአካባቢው ነዋሪና የወያኔ አጋዚ ጦር መካከል ከፍተኛ ጦርነት መካከል ላይ መሆኑና መውጫ መግቢያ ኬላዎች እንደተዘጉም ከስፍራው የተላከው ዜና አረጋግጧል። የፍትህና የነጻነት ጥያቄ በጎንደርና በጎጃም እየተካሄደ ነው በሚል የፕሮፓጋንዳ ትልኮ የአማራውን ህዝብ ህልውና ተጋድሎ በጉያውስ ለማስገባት ሲጥር የቆየው ግንቦት ሰባት ከሰሞኑ በጎንደር ከወያኔ ጋር ጦር ገጥሜ አሸነፍኩ ሲል ለግብር ከፋው የዲያስፖራ ጃሌ የምስራች ብሏል። በዚህም የመረቀነው ግብር ከፋይ በቀረበለት የሐሰት ዜና ዙሪያ ሲደልቅ ሰንብቷል። ግብር ከፋውን በፈጠራ ወሬ ለማደንዘዝ የተመሰረተው ኢሳትም በበኩሉ በትናንሽ ገንዘብ በሚደለሉ ግለሰቦች እየተረዳ ዜና እየፈጠሩ የወሬ ድራማዎችን በማቀበል ውሸትን ቀለብ ላደረገው ዲያስፖራ በማቅረብ የህዝብ ተጋድሎ የግንቦት ሰባት ህልውና ማስተዋቂያ ሆኗል። ከመቅጽበት በፓራሹት ወርዶ ጎንደር ውስጥ ይገኛሉ የሚለው ግንቦት ሰባት በሰሞኑ በመግለጫው አስተዛዛቢና የተምታቱ ወሬዎችን አስተራጭቷል። ከስምንት ዓመቶች በፊት ግንቦት ሰባት ተፈጠሩ ካለበት ጊዜ አንስቶ በህዝባዊ ቁጣ በሚቀሰቀሱ ተጋድሎች መካከል አለሁበት፣ ስንቅ እያቀበልኩ ነው፣ መረጃ እየሰጠሁ ነኝ በማለት በህዝብ ደም ላይ የፖለቲካ ትርፍ ሽሚያ ውስጥ የገባ ቡድን ለመሆኑ በተለያዩ ወቅቶች ቡድኑ የሰጣቸው መግለጫዎች ይጠቁማሉ። ግንቦት ሰባት ከአማራው ተጋድሎ ጋር አንዳችም ግንኙነት እንደሌለውና ፍልሚያው የተካሄደ ያለው ራሳቸውን ባደራጁ የአማራ ተወላጆች እንደሆኑም ተደጋግሞ ተገልጿል። በአማራው የመኖር ያለመኖር ጥያቄ ላይ ክተት ያለውን የነገዱን ተወላጅ ትግል ለመጥለፍ የሚደረገው ሙከራ ከድርጅቱ የህክደት ባህሪ ጋር የተጣመረ ለመሆኑ ግልጽ ነው። አማራው በመደራጀቱና ትግሉን በራሱ የጎበዝ አለቃ እጅ አስገብቶ በመራራው መስዋዕትነት ውስጥ እየተራመደ መሆኑ ያስደነገጣቸው የዲያስፖራ ወረበሎች ጠለፋ በማካሄድ የነዋይ መሰብሰቢያ ለማድረግ የሚያደርጉትን ሴራ አጥብቀን እናወግዛለን። በኢትዮጵያ በልማት ስራ የተሰማሩ የውጭ ኩባንያዎች በአገሪቷ በሰፈነ ውጥረትና በውጭ ምንዛሪ እጥረት ድርጅቶቻቸውን እየጣሉ እየወጡ መሆኑ ተገለጸ። አንድ የአገሮችን የኢኮኖሚ ሁኔታ በመመዘን ደረጃ የሚያወጣ ድርጅት ባለፈው ወር በሪፖርቱ እንደገለጸው ከሆነ በኢትዮጵያ በሰፈነው ድርቅና የሰላም ማጣት ባስከተለው ፖለቲካዊ ውጥረት ምክንያት የትግራይ ያን ኢኮኖሚ ዘርፍ ማሽቆልቆሉን ይፋ አድርጓል። ሪፖርቱ መቀጠልም እንኳን ስለ ኢኮኖሚ ልማት ማውራት ቀርቶ ስላለው አገዛዝ ሁሉና አስጊ ደረጃ ተደርሷል ሲል ትችቱን ሰንዝሯል። መቀመጫው በለንደን የሆነው ድርጅት በኢትዮጵያ ተቀሰቀሰውን ተቋሙ ለአራት ኩባንያዎች በብዙ ሚሊዮን ዶላር የሚገመት ኪሳራውስ እንደዳረጋቸው ይፋ አድርጓል። ከአስር በላይ ኩባንያዎች ወድመዋል። ምትካል ስለላገኙ የውጭ ባለ ሀብቶች በአገሪቱ ላይ ያላቸው አስተያየት በመለወጡ በአጭር ጊዜ ኢትዮጵያ ለውጭ ባለ ሀብቶች የተመቸች እንደማትሆን ግምቱንም ሰጥቷል። በመሆኑም በመዋለ ነዋይ ጥረቱ የከፋ ሆኗል ሲል በዘገባ ላይ አብራርቷል። እስከዛሬ ድረስ የወደሙት ኩባንያዎችና የከሰሩት ድርጅቶች እንደገና ለመገንባት የማይታሰብ ነው ብሏል። አብዛኞቹ ኩባንያዎች የወደሙት ከወያኔ ጋር ንክኪ ስላላቸው ብቻ ሳይሆን በመሬት አጠቃቀም ዙሪያ ያለው ልዩነት ቅራኔ ውስጥ ላስገባቸውም ጭምር ነው ይለዋል። በመቀጠልም በስልጣን ላይ ያለው በንጽጽር አናሳ በመሆኑ በኢኮኖሚ ብቻ ሳይሆን በአጠቃላይ በአገሪቱ ሊፈጠር የሚችል የባሰ ችግር ይኖራል ሲል የጥናቱ አካል ስጋቱን አስቀምጧል። መሰረታዊ ችግሩ ካልተፈታ በስተቀር የቅራኔው ጋር ማለት ብቻ ባለሀብቶቹን ወደ ኢትዮጵያ ሊስብ እንደማይችልም ድርጅቱ አስተያየቱን ሰጥቷል። በዓለም ዙሪያ በኢንተርኔት የመገልገል ነጻነት ያላቸውን አገሮች የፈተሸው ፍሪደም ሃውስ የተሰኘው መንግስታዊ ያልሆነ ድርጅት ባወጣው ዓመታዊ ሰነድ ላይ ኢትዮጵያ ከአፍሪካ የመጨረሻው ሀገር እንደሆነች ሰሞኑን ገለጸ። በዓለም ላይ ካሉት ሀገራት ኢንተርኔት በማግኘት ነጻነት፣ በሳንሱርና መረጃ በማግኘት ነጻነት ዙሪያ በተደረገው መለኪያ ኢትዮጵያ የምትበልጣቸው ብቸኞቹ ሶስት ሀገራት ኢራን፣ ሶሪያና ቻይና መሆናቸውንም አክሎ ገልጿል። ኢትዮጵያ ኢንተርኔትን በማግኘት ነጻነት ከአፍሪካ የመጨረሻው ሀገር ስትሆን፣ በጦርነት የምትታረመሰው ሶማሌ ግን በኢንተርኔት አገልግሎቶች ያገዛዙ እጅ የሌለበት ገደብም ያልተበጀለበት መሆኑ በማነጻጸር ኢትዮጵያ ወያኔ አሳፋሪ ደረጃ ላይ እንደጣላት አተታ ሰጥቷል። በኢትዮጵያ 12 በመቶ የሚሆነው የአገሪቱ ነዋሪ የሞባይል ተጠቃሚ ሲሆን በወያኔ ሞኖፖል ኢትዮ ቴሌኮም ኢንተርኔት የክፍያ መጠን በአቅራቢያ ከሚገኙ ከኬንያና ከዩጋንዳ በሶስት እጥፍ በላይ እንደሚያስከፍልም የዘረፋውን ኢኮኖሚ ሁኔታ አክሎ ገልጿል። የቴሌፎንና ኢንተርኔት አገልግሎት በብቸኝነት የተቆጣጠረው የወያኔ በኢትዮ ቴሌኮም ድርጅት የቻይናውን ZTE እና ዋይዋይ ድርጅቶች የሞባይልና የኢንተርኔት ስርጭትን ለማስፋፋት ኮንትራት የተሰጣቸው ቢሆንም ከተፈራረሙት የሥራ ኮንትራት ይልቅ ለአገዛዙ ላይ የሳንሱር ተግባርና ሲቪል ሰዎችን ለመሰለል እያገዟቸው ከመሆኑም ባሻገር የዜጎችን በነጻነት ኢንተርኔት የመጠቀምና መረጃ የማግኘት መብትን እየነፈጉ መሆኑን ጉዳዩን ባንክሮ የሚከተሉት ወገኖች ትችታቸውን ሰንዝረዋል። በደቡብ ምዕራብ ኢትዮጵያ ለጉብኝት የሄዱ አውሮፓውያን ላይ ጥቃት ተሰንዝሮ አንድ ሾፌር መገደሉን ከሰሞኑ በዜና ላይ ተዘግቧል። ከጎብኚዎቹ መካከል የተወሰኑት መጎዳታቸውን አስመልክቶ ዜናውን የዘገበው አክሎ ገልጿል። ሚዛን ተፈሪ በመባል ስፍራ የተካሄደውን ጥቃት የፈጸሙት የታጠቁ ሰዎች እንደነበሩም የዓይን ምስክሮች ገልጸዋል። ጥቃቱ የተፈጸመባቸው አውሮፓውያን የስሎቫኪያና የቼክ ዜጎች ሲሆኑ ጎብኚዎቹ በአራት መኪና ውስጥ ሲጓዙ እንደነበሩና ከጥቃቱ በተጨማሪም የንብረት ዝርፊያ እንደተፈጸመባቸው የጉዞ ወኪል ተወካይ ገልጿል። የትግሮያና ገዛዝ አካባቢውን ተወላጆች ለጉዳዩ ተጠያቂ በማድረግ ከዘረፋና ከወንብድና ተግባር ያለፈ እንዳልሆነ መግለጫ ሰጥቷል። የአካባቢው ተወላጆች የሚላቸውን የሱርማ ጎሳ አባላት ሊሆኑ ይችላሉ በሚል ግምት የቤት ለቤት ፍተሻ ሲያካሄድም ሰንብቷል። እስከዛ ድረስ ለጥቃቱ ኃላፊነት የወሰደ ቡድን የለም። በኢትዮጵያ ተቀሰቀሰውን ህዝባዊ ተቃውሞ አስከትሎ በርካታ ሀገሮች ዜጎቻቸውን ወደ ኢትዮጵያ እንዳይጓዙ ጥብቅ ማስጠንቀቂያ መስጠታቸውም ይታወሳል። ዜጎቻቸው ላይ የመቁሰል አደጋ የደረሰባቸው ሀገሮችን በተመሳሳይ ሁኔታ ብርቱ ማስጠንቀቂያ አስተላልፈው ስለነበር አደጋው መድረሱ ልታወቀ የቼክና የስሎቫኪያን መንግስታት በጉዳዩ ላይ ተጠይቀው ያወጣነውን ማስጠንቀቂያ የማይቀበል ዜጋ በራሱ ህይወት ላይ መፍረድ ይሆናል ሲሉ ተችተውበታል። በመጨረሻም ሰሞኑ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በኤርትራ ላይ ቀደም ሲል ጥሎ የነበረውን የጦር መሳሪያ ለመመርመር ስብሰባ አካሄዱ አቋም መውሰዱን ይፋ አደረገ። በውሳኔው መሰረት እቀባው እንዲራዘም ውሳኔ ላይ ደርሷል። የትግራይ ወያኔ አገዛዝ ለሚቀጥሉት ሁለት ዓመቶች ያህል የጸጥታው ምክር ቤት አባል በመደረጉ እንደ ልቡ ጥያቄ እያነሳ የምክር ቤቱን አባል አገሮች ጋር በአቋም የመሸነጋገል ልዩ ልዩ ውሳኔዎችን ለማስያዝ ሁኔታ የገጠመለት በመሆኑ ሻቢያን ለማስወገዝ እድሉን አግኝቷል። ቀደም ሲል የጸጥታው ምክር ቤት ሻቢያ ለአልሻባብ ጦር መሳሪያ ያቀብላል የሚለውን ጥያቄ ፈትሾ ሐሰት መሆኑን ቢያረጋግጥም ሻቢያ ለአካባቢው ጸጥታ ጠብጫሪ በመሆኑ እቀባው እንዲጸናበት ውሳኔ አስተላልፏል። ከዚሁ ጋር በተያያዘ ዜና የተባበሩት መንግስታት ድርጅት፣ ሳውዲ አረቢያና ኤምሬትስ በኤርትራ ውስጥ ወታደራዊ ካምፕ በመመስረት እንቅስቃሴ እያደረጉ መሆናቸውን በሚመለከት ስጋቱንም ገልጿል። በየመን የሁቲ አማጽያንን ለመደምሰስ በአየርና የባህርም ክልል በመጠቀም እንደሚንቀሳቀሱ ገልጾ በተለይም በሐሰብ ወደብ ሳውዲ አረቢያና ኤምሬትስ የገነቡት የአየር ኃይል የጦር ሰፈርና ቋሚ የባህር ኃይል የጦር ሰፈር መገንባቱ እቀባውን በመጣስ የተፈጸመ ነው ሲል ተችቷል። በመቀጠልም ሳውዲ አረቢያና ኤምሬትስ የሐሰብን ወደብና ኤርትራን የአየር ክልል በመጠቀም የሚያካሄዱት ጦርነት ከኤርትራ መነሻ እስካደረገ ድረስ የጸጥታው ምክር ቤት ውሳኔ ጣሰ ነው ሲል ወቀሳውን ሰንዝረዋል። አድማጮቻችን፣ የሳምንቱ ዋና ዜናዎች በዚሁ ይጠናቀቃሉ። We'll be right back.
Oh, Hello?
Hello? ወይዘሮ ሪስቴ?
አቤት።
ደህና ስልኝ እንደምን አለሽ? ደምስ በለጠ ባላለው ካማራ ድምጽ ራዲዮ ነኝ። ደህና ነሽ? እኔም ቤት።
እግዚአብሔር ይመስገን። ደራስልኝ ደምስ እንደምን?
ደህና እግዚአብሔር ይመስገን። አንዳንድ የሚወጡ ዜናዎች ስላሉ እንዳው ከዛ አካባቢ ያለሽን መረጃም በትክክል ስለምናውቅ እንዳው ትላንትናና ዛሬ ያገኘሽው መረጃ ካለ እንደው እንድታካፍኝ ብዬ ነው የደወልኩት። ሰዓት አለሽ ለዚህ?
አዎ አዎ።
እሺ እኔም ቤት። እንግዲህ ሰዓት ካለሽ ወደ ጥያቄ ልሂድ።
እሺ
ወደ ጥያቄ ልሂድና እንደው ይሄ ትላንትናና ዛሬ የሚወራ ነገር አለ። በሱ ላይ የምትሰጪው አስተያየት አለሽ ወይ? ምንድነው የሆነ ያለው አሁን በሰሜን ኢትዮጵያ በወልቃይት ጠገዴ አካባቢ ያለው ሁኔታ? እስቲ እንደው አብራሪልን ካለሽ መረጃ። እንግዲህ ትላንትናና ዛሬ መረጃዎች ካሉሽ።
አዎ በጣም የሚገርም ነገር አጋጣሚ ጉዳይ ሆኖ የተወለድኩበት እዚያው አካባቢ ነው፣ ቃፍያ ነው።
እሺ።
ቤተሰቦቼም በብዛት ያሉበት እዚያው ነው። በጣም ኢንፎርሜሽንም አገኛለሁ። የወጡትም በረሃ ያሉትም ጓደኞቼ በትግልም የነበሩ በዚህ ጥያቄ የወልቃይት ጸገዴ የአማራ የማንነት ጥያቄ ቲፒኤልኤፍን አልመልስም ብሎ ከምንገደል ብለው ገለን እንሞታለን ብለው በረሃ የገቡ ናቸው። እነዚህ የአማራ የማንነት ጥያቄ እንዲያውም የነጻነት ኃይል ምናምን እያሉ ሲያወናብዱ ሲያዩ በቀደም ልክ ሲያትል ስብሰባ እንዳለቀ እነሱም ተሰብስበው ወደ 400 የሚሆነው የከፋኝ አማራ የሚል ስም ሰጥተውታል። እና ከወገራ ጀምሮ ከጠለምት ጀምሮ ሁሉን ያሰባሰበ ትግል ነው። ይህንን ትግል የህሉና ትግል ነው። ዲሞክራሲ አሁን ለአማራ የቅርጠት ጥያቄ ነው፣ የመኖርና ለመኖር ነው። ሶ በዚህ እየታገሉ ያሉ በሚዋጉትን ውጊያ የነጻነት ኃይል ይባላል። ምክንያቱም የት አላችሁ እንዳይባሉ ለመለጣጠፍ ካልሆነ የአማራ ተጋሎ ነው መጀመሪያም የአማራ ተጋሎ ነው የአማራ ከፋኝ እየተባለ እችን ለመንካት አልደፈሩም። እና ተደጋጋሚ ተነግሯቸዋል። በተለይ እሳት ነው ይህንን የሚያደርገው። በእርግጥ እሳት በወልቃይት ጉዳይ ስራ አልሰራ ማለት አይደለም፣ ዘግቧል። እሱ ብቻ አይደለም፣ የአሜሪካ ድምፅ ሬዲዮም ትላልቅ ኢንፎርሜሽኖች እነ ራስ መንገሻ አፈላልገው ትልቅ የታሪካችን ዲክሽነርም አስረክበውናል። ይህ በዚህ አጋጣሚ ሁሉም የሚዲያ ሰዎች እናመሰግን ይገባል። ግን አሁን ነፃ ሚዲያ ሆኖ ለሁሉ እኩል መዘገብ ሲገባው ያልተደረገ የሌሉበት አሉ እያለ ህዝብ ማስጨፍጨፍ ግን ተገቢ አይደለም። ጦርነቱ የራሳችን
የራሳችን እዛ አካባቢ ግንቦት ሰባት ውጊያ ጀምሬያለሁ ነው የሚለው የሌሉበትም ነው የምትይኛለሽ?
የለም የለም የለም። ለምን አሁን ምን አለ መሰለ ከዚያ ከተው የመጡት አሉ። ሲመጡ ደግሞ በጉንበት ሰባት አይደለም በራሳቸው ነው፣ የራሳችን ልጆች ናቸው። ታውቃለህ አርበኞች ያሉትን ምን እንደሆኑ ከኔ በላይ አንተ ታውቃቸዋለህ። እኔ ስለዚያው አካባቢ አልነግርህም። እና ሐሪና ያሉትንና ወደ ሁመራ ምንድነው 30 ኪሎ ሜትር ነው የምትሆነው። እሺ። እና እንዲያውም ብዙ ጊዜ ነው የወሰደባቸው እንዲመጡ ይፈልጋል። መጥተው በከፋኝ አማራ ነው የሚታገሉት እንጂ የጉንበት ሰባት አርማ ይዘው አይደለም የሚታገሉት።
ስንት ሰዎች ናቸው?
እንደዚያም አይፈቀድም።
ቁጥራቸው
5-6 ነው የሚሆኑ። ስም ዝርዝራቸውም ሰጥተውኛል። እና እነዚህ ግን ወደ ሀገራቸው ሲገቡ እንዲያው መሬት እየሳሙ ነው፣ እንኳን ከዚያ ወጣን እያሉ ነው የመጡት። እንዲያው አንድ ቀንም በእናንተ ይቀርብ ይሆናል። እና በዚህ ሁኔታ ገብተው እንዲያውም እንዲቀበሏቸው ሁሉ አረኝ ተደርገው ነው ሂደው የተቀበሏቸው። እና ግን በዚህ አጋጣሚ ምን አለ መሰለ ማዛው የኛ የሀገራችን ልጅ ነው። ማነው አስማረ የሚባለው ውጭ አለ አስተባብራለሁ የሚለው እንደሚሉት ሰረበም የኛ የሀገራችን ልጅ ነው። እነሱ ከሚያውቋቸው ጋር ሊደዋወሉ ይችላሉ። ትግሉ ማን ነው የሚመራው ግን አይታወቅም።
የአገር ቤት ያለውን ነው የምትይው?
አዎ አዎ። ስለዚህ ይህንን እዚያው ሰዎች ስላገኘ ጉንበት ሰባት አለሁ ብሎ የሚፈክር ከሆነ ወል መጨረሻ አያምርም። ምክንያቱም ከጉንበት ሰባት ደግሞ አንድ አቋም ተወስዷል። ጉንበት ሰባት ደንፊት ነው። ደንፊት የትግራይ ማኒፌስቶ ይዞ ነው ያለው። እኛ ለቲፒኤልኤፍ ስንዋጋ እኮ አማራነታችን ስለተቀማል ማኒፌስቶ የትግራይ ለመቅበር ነው። ስለዚህ እንደገና የትግራይ ማኒፌስቶ ይዞ እየመጣ ደረይት እንዴት ብለን ነው ጉንበት ሰባት እናስተናግደው?
እና የለም ነው
ይሄን
የለም
ሊኖርም አይችልም። ለምን ያለውን አቋም የኛን ጥያቄ የማይመልስ ድርጅት ደፍተ መንደግ ብለን እኛ ጋር ምናሰልፍበት አቋም ገልጾ የኛን ጥያቄ የሚመልስ የአማራ ታሪክ የሚመልስ ድርጅት ካለ ግን አብረን እንታገላለን። አብረን ደግሞ ሀገራችንን ጥቅም እናስከብራለን። አለበለዚያ ግን
ጥያቄው የምትይኝ በዛ አካባቢ ሰው ያለው ገበሬው እየተዋጋ ያለው ያማራ ተጋድሎ ያለው የማንነት ጥያቄ ነው የምትይኝ? ከዛ በላይ
ነው
የምትይኝ? እሺ
በቃ ከዛ በላይ አዘለለም። ያማራ የማንነት ከፋይ ማለት እኮ ድሮ ከፋይ ብለው ወጥተው ነበር እንደ ያ ጥያቄ ታቋዋለህ። ይሄንን አንስተው ያማራ ተጋድሎ ከፋኝ አማራ ብሎ የሰየሙት የነጻነት ኃይል ብሎ የሚደናገረው ለምንድነው ለማለት ሁላችንም የተነጋገርበት ነገር ነው። አንደኛ የድሮ ጀግኖቹ ለማስተዋወስ ግን አሁንም እነ ማዛውን ቢመጡ ነው ያሉት። በአማራነታቸው በወልቃይ ጀግኖች ናቸው በአማራነታቸው መጥተው እንዲታገሉ እንጂ በአርበኞች ጉንበት ሰባት የሚለውን ነገር አንቀበልም። ይሄንን ስም አንፈልግም ምክንያቱም ህዝባችንም አይፈልገውም። እና እንኳን ሌላ አንድ ነገር ልንገር፣ አሁን አንድ ችግር የተፈጠረው እሳት ገብተናል መሳራት ገብተናል ምናምን አለ። የቲፒኤልኤፍ ካድሬዎች ደግሞ ቲፒኤልኤፍም ቢወርድ የኛ ልጆች ያገራችን ልጆች የተገዙ ቲፒኤልኤፍም ቢወርድ ኦነግ ጉንበት ደንፊት ይዞ ነው ሻብያ የሚገባው ተብሎ ደንፊት መጣመጡ ከሆነ ለምንድን ነው ታዲያ የምትዋጉት? ዙሮን ዙሮን ትግራይ ልታስገቡን አይደለ? ይህንን ከሆነማ ራሳችን ልጆቻችን እናመጣለን ብለው ሽምግልናም ገብተዋል። ይህንን ኮ ከነሱ የምትተባበሩ ከሆነ እና ትግል የሚገድል ነው ቲፒኤልኤፍ ደግሞ አሸባሪ መጥተዋል እያለ ህዝቡን ለማደናገር የሚጠቀመው የእሳት ዜና ነው።
በጣም
ማስረጃ ነው የሚደረገዋለ። አንድ ነገር ልነግርህ ግን ወታደሮቹ ሂደው እጅ ሲሰጡ እኛ ኮ ሻዕቢያ አለ አሸባሪ አለን ተብለን ነው እንጂ አይኑ ላቀረቀረ ለተጎሳቆለ ገበሬ ነው እንዴ ጥይት ምን ተኩሰው እንደዚህ ተብለን ነው የመጣ ነው የሚሉበት ጊዜም አለ። ይህንን እሳት እረፉ እባካችሁ ዝም በሉ ተብለው ተለምነዋል። ከቲፒኤልኤፍ ዱላ ታቀብሉ ተብለዋል። ይህንን ነው ያለው።
ኦኬ እንደው መጨረሻ ላይ እንደ ያለችን ከሰላት አኳያ ነው ይሄንን ነገር ግልጽ እንድታረጋግልን ነበር እኔ መቤት ተደወልኩት። በዚህ ጉዳይ ላይ ደጋግመን የምንመጣበት ጉዳይ ይሆናል ካንቺ ከኔ ከህቴ ጋር። ወይዘሮ ሪስቴ አንድ የመጨረሻ ልትዩ የምትዩ ነገር ካለሽ እድሉን ልስጥሽ ለማለት የምትፈልጊው?
እኔም ምለው ቴሌፍ እኔን ካላመናችሁ አሸባሪ ናችሁ ይባላል። እዚህ ደግሞ ጉንበት ሰባት ምትነቅፍ ከሆነ ወያኔ ነህ ትባላለህ። ምክንያቱም እኛ ዲሞክራሲያዊ ፍርአት ነጻነት እንደ ልብ ትክክት ምትተችበት ፍርአት ነው የምንፈልገው እንጂ ከዚያ ወደዚህ ምንድነው የጠገበ ደምና ደም የሚፈልግን ኃይል እንደገና ምናስተናግድበት ነገር መኖር አይለበትም። ነጻነት ይባል ከዚህ ነው የሚጀምረው። እዚህም ቃሊቲ ቢኖር ቃሊቲ ሊያስገቡ ነው የሚሮጡት ያሉ የግዳ ጥያቄው መልሰው ከህዝብ ጋር መቀናቀል ነው የሚያስፈልገው የነበረው ሄኖክ እንዳለው። እና የመናገር መብታችን የመተቸት መብታችን ከተሳሳትን ደግሞ ማስረጃ ይዘው ማጋለጥ ነው የሚገባው እንጂ እኔ ወያኔ ስላልኝ አልተወው። ምክንያቱም አላማ አለኝ። እንደገና ወያኔን ተቃውሜ ወያኔ የሆነ ደንፊት ጋር ከሚታገል ኃይል አልቆምም። አንድ ጊዜ ነው ስህተት፣ ሁለተኛ ስህተት አልፈጽምም። የማውቀውን እናገራለሁ። ስለዚህ በእኛ አካባቢ የሚደረገው ያለው የአማራ ህዝብ የወልቃይት ህዝብ አይጨፍጭፈው እነሱ ወደ ስልጣን ሊወጡ እነሱ አሉ ተብለው ምናልባት ለዳስኮራ ለገንዘብ ስብሰባ እንዲጠቅማቸው እየተጠቀሙ ከሆነ ሌላ ነገር ነው። አንድ ድርጅት ግን መጀመሪያ ለህዝብ ማሰብ አለበት። ህዝቡን አታስደብድቡት፣ አሸባሪ እያላችሁ ንብረቱን አታስወርሱት እባካችሁ ቢባል አሁን ልክ ነው ያዛቸው። እስቲ ይታይና በየት አድርገው ነው የሚያጥፉት? እኔ እናንተ እናቀዋለን ደምስ
ልክ ነው።
እስቲ በየት ነው አርማጮ አለን አሉ። ይውል አርማጮ ለመግባት እኮ መጀመሪያ በሁመራ ወይ በአድገሹ ወይ በምን መግባት አለባቸው? በወልቃይት ነው የሚያልፋት አይደል እንዴ? እና እንደዚህ ያለ እንኳን ሌላ ዛሬ የገዳም ሰዎች ግንበት ሰባት ገቡ ሲሉ ነበር። ማን ነው ግንበት ሰባት? ማን ነው? እኛ እኮ መንፈስ ሆነብን አሁን። ስለዚህ እንዴት ልበልና በሬ ሽጦ ለሚዋጋው ወጣት ማን ነው ገበሬ? ወጣቱ እንደዚህ እየታገለ እሱን ከሰው እንዳይረዳ ገንዘብ ሊያገኙ ብለው እንደዚህ ብለው ማደናገር ግን በእውነት የኢትዮጵያ አምላክ ይፍረዳቸው። ትግሉን ለማኮላሸት ነው ይመጣ ዘዴ ነው
ምለው ነው። አይ ነው በጣም አድርጌ አመሰግናለሁ ወይዘሮ ሩስቴ መረጃችን ሰብስቢ ዛሬም ነገም ያለሽን መረጃዎች ሰብስቢና ሰሞኑን ደግሞ በዚሁ ጉዳይ ላይ የምንነጋገርበት ጊዜ ይኖራል። በጣም አድርጌ አመሰግናለሁ ስለሰጠሽን ጊዜ ነው መበት።
እኔም አመሰግናለሁ
ትንሽ ደህና
ترجمة نانسي قنقر.
የማንነት ማጣት ተጠቂ ቡድኖች በኢትዮጵያነት ላይ አዲስ የነጠፋፋ ዘመቻ ጀምረዋል። በሀገራችን ኢትዮጵያ የተተከለው አምባገነናዊና ጸረ ኢትዮጵያ አገዛዝ በኢትዮጵያዊነታቸው ላይ ጥርጣሬና ችግር ያላቸውን ግለሰቦችም ሆኑ ቡድኖች ወይንም ድርጅቶች አይዟችሁ ይሏቸዋል። የትግሬው ያኔ ቡድን ለስልጣኑ መሰንበቻ እስካገለገሉት ድረስ እንወክለዋለን በሚሉት ህዝብ ስም ጥላቻን እንዲሰብኩ በጀት ይመድብላቸዋል። ከሀገር አገርም ያንሸራሽራቸዋል። አገር የለሽ የጥላቻ ቁንጮዎችን በራሱ አምሳያ በማቀናጀት አዲስ ታሪክ ተርኮ በኢትዮጵያዊነት ላይ ዘመቻ እንዲያካሂዱ ያደፋፍራቸዋል። ኢትዮጵያዊነትን እጅጉን ከሚጠየፉ ድርጅቶች በተቀዳሚ በዲያስፖራው የሚንከራተተው ኦነግ ነው። ወያኔ ኦነግና አጋሮቹ ኢትዮጵያ ወደ ቀውጢና አስቸጋሪ ሁኔታ ላይ እንድትወድቅ ጽኑ ፍላጎት ስላላቸው በባዕዳን ሴራ ይተዳደራሉ። ከወያኔ የብተና ፖለቲካ ተጠቃሚ ነን ብለው ከሚያምኑትና የመገንጠል ግብ አለን ብለው በተለያዩ የድርጅት ስም ከሚንቀሳቀሱት ያግሪቷ ነገዶች ኤሊቶች ወይም ሊሂቃኖች በግንባር ቀደምትነት የሚጠቀሱት የኦሮሞ ሊሂቃኖች ናቸው። አገዛዙ ጆሮ ሰጥቶ ያደራጃቸውና የቀረውን የኢትዮጵያ ሕዝብ ከፋፍሎ ለመግዛት የተጠቀመባቸው እንደሆነ ላለፉት 25 ዓመታት ወያኔ እስክንደነቁር በጮኸት የሚያሰራጨውን ፕሮፓጋንዳ መቃኘቱ ብቻ በቂ ነው። ህወሓት ወያኔ በኢትዮጵያ ሰፍኖ የነበረውን ያስተዳደር በደልና ጭቆና የብሔር ጭቆና አስመስሎ እስከ መገንጠል የተንደረደረበት አራዊተ ሕገ መንግሥት በቋንቋ ተኮር ፌዴራሊዝም ቢተገበርም በይገባኛል ግጭቶች ከራሱ አልፎ ሀገሪቷንም ከበታኝ አደጋ ፊት አቁሟታል። በዛሬቱ ኢትዮጵያ ከአስር ያላነሱ በይገባኛል ግጭቶች አገሪቷን እየናጣት ነው። በደቡብ ኢትዮጵያ በጎጂና ጌዲዮ፣ በጎጂና ቡርጂ፣ በጋምቤላ ባኞዋክና ኖዌር፣ በቤኒሻንጉል አውራጃ በጉምዝና በርታ መካከል ወዘተ በከረረ ግጭት ስር ወድቀዋል። እነዚህና ሌሎችም ችግሮች የህወሓት ወያኔ ገጸ በረከቶች ናቸው። በህወሓት ወያኔ ባለሥልጣናት የሚነዛው የጥላቻ ፖለቲካ፣ የጥላቻ ሐውልት ማነጽ፣ ከፋፍሎ ማቆምና እልቂት ጠሪ ዘውግ ተኮር ወያኔያዊ ቅስቀሳዎች ሀገሪቷን በደም ባሕር የማጥለቅለቅ አቅሙ እንዲጎለምስ ተደርጓል። ይህ ዘውግ ልዩነቱ ወደ ከፋ ጥላቻ እንዲቀየር ከወያኔ ባላነሰ ሁኔታ ቀን ተሌሊት እየሰሩ ያሉት የኦሮሞ ግንባሮች ስብስብ እንደ አዲስ የብሔራቸውን ታሪክ ቀምረው የአንድነቱን መስተጋብር ጨፍልቀው በተናጠል ላይ ብቻ የተንጠለጠለ ማንነት ዙሪያ እየዳከሩ ይገኛሉ። ኢትዮጵያ ታሪክ የሌላት እንደሆነች ከወያኔ የተማሩትን የጥላቻ ቅስቀሳ ጫፍ እያደረሱት ነው። ከወያኔ ዘውግ ተኮር ቅስቀሳ ጀርባ ያደፈጠው እኩይ የጽንፈኞች ሴራ ከወያኔ ጋር ደርበን መታገል ከታሪክ ተወቃሽነት ብቻ ሳይሆን የታፈረችና የተከበረች ኢትዮጵያን ለማቆየት ብሎም ትውልዱ በኩልነት እንዲኖርበት ጥርጊያ መንገድ ማበጀትም ጭምር እንደሆነ ልንገነዘብ ይገባል። የዘመናዊት ኢትዮጵያን ምስረታን ተከትሎ የተፈጸሙ ሂደቶችን በሚመለከት በየቋንቋው ተናጋሪ ልሂቃን ሲሰጡ የነበሩም ሆነ በአሁኑ ጊዜ የሚቀነቀነው በደምና በዜግነት ላይ ስለቆመው ጠንካራው አህዳዊ ማንነታችን ሳይሆን መለያየትን የሚያራምድ ብቻ ነው። በኢትዮጵያ የሦስት ሺህ ዘመን ታሪክ በጀግንነትም ሆነ ድንበርን በማስከበር አቻ የማይገኝለት በቅኝ አገዛዝ ስር በወደቁ ሀገራት ለተደረጉ የነጻነት ትግሎች የአፍሪካ አባት መሆን የቻለ በዓለማችን ለመጀመሪያ ጊዜ የዘመናዊን አውሮፓ ሀገር በጦር መሳሪያ ማሸነፍ የተሳካላቸው መሪ አጼ ምኒልክን ታሪክ የሚገባውን ቦታ በመንፈግ አዲስ ካርታ ያበጁልን ባዕዳን በወያኔዎችና በኦነጎች ተመስለው ነው። የራቁትንና የተበታተኑትን ሕዝብ በሥልጣኔ ወደ አንድ በማምጣት የአገሪቷን ግዛት በሰፋ መልኩ ወሰን የማጽናትና የተማከለ ሥርዓት ለማንበር መሠረታዊ አስተዋጽኦ በማድረግ ለአፍሪካም በገዛ መሬታቸው ነጻነታቸውን ተነጥቀው በቅኝ ግዛት ስር ባደሩ በርካታ አፍሪካውያን ሀገራት ሰማይ ደግሞ ኢትዮጵያውያኒዝም የሚል የመነቃቃትን ጮራ ያበራ ምኒልክን በመወንጀል ከሀገሪቷ ታሪክ ጋር ቂም የቋጠረ ባንዳዎች ባላቸው ወሰን የለሽ ጥላቻ አዲስ ታሪክ ፈጥረው የኦሮሞ ብሔርተኝነት በሁለንተናዊ ጸረ ኢትዮጵያ አቋም ላይ እንዲወድቅ ተደርጓል። የምኒልክን ወሰን የማጽናት ሂደት አሁን ያለችዋን ኢትዮጵያን እንዲያካትት የተኬደበት መንገድ ዘመኑ የፈቀደው ብቸኛ አማራጭ ነበር። አጼ ምኒልክና ሕዝባቸው ጀግንነትን፣ መሥዋዕትነት በምድራችን ታሪክ በነጭ ወራሪ ኃይል ላይ ኢትዮጵያ የመጀመሪያውን የበላይነት ከመቀዳጀት አልፋ ለመላው አፍሪካውያን የነጻነት መገለጫ የመሆኗን ታሪካዊ ስፍራ ስናገናዘብ ወሰን የማጽናቱ ተግባር ባይከናወን ኖሮ ዛሬ በአህጉሩ ሲዳማ፣ ወላይታ፣ አፋር፣ ነገሌ፣ ኦሮሞ ወዘተ ተብለው በብሔር የተከፋፈሉ ሀገራት እንዳሸን የፈሉበት ይሆኑ እንደነበር ግምት ውስጥ በማስገባት ነው። ኢትዮጵያን ይህ አደጋ ከተሸጋገረች ከመቶ ዓመታት በላይ በኋላ በተለይም ኦነግ የወያኔ መጠቀሚያ በመሆን ኦሮሚያ በሚል ጩኸት በማንነት ቀውስ ውስጥ በመግባት የባዕዳን አጀንዳ አንጠልጥሎ በዳያስፖራው እያሰራጨ ነው። ኦነግና ሊሂቃኖቹ ከጥላቻ የጸዳ ሐሳብ የላቸውም። ከመቶ ዓመት በፊት ላይ ብቻ ተንጠልጥሎ ያንድን ሀገር ህዝብን በማዕከላዊ መንግስት ስር ወደ አንድነት ለማምጣት የተደረገውን ተጋድሎ ለማንነት ቀውስ ማራገቢያ እንዲሆን የሚሰሩት ኦነጎች ዘመኑን ካለፈ ታሪክ ተላቀው የሰለጠነ ፖለቲካ መዋጀት ተቸግረዋል። በይበልጥ ወያኔዎች እንዲጮሁ ባደረጋቸው ቁጥር ሰፊ ቁጥር አለን በማለት ጸረ ኢትዮጵያ የመበታተን እቅድ እየሰሩልን መሆናቸውን በተደጋጋሚ ገልጸዋል። ጌቶቻቸው በሚሰጧቸው ድጋፍ ላይ ቆመው ከሀገር አገር በመዘዋወር ጥላቻን ይሰብካሉ፣ ልዩነትን ይቀሰቅሳሉ። ወያኔም በዚሁ ተጠቃሚ እንዲሆን ረድተውታል። በወያኔ ፖለቲካ ፍልስፍና ተጠቃሚዎች ነን የሚሉት ኦነጎች ኢትዮጵያዊነት በግዴታ እንደተጫነባቸውና የምትሃት ቁጥር አድርገው በሚያዩት የህዝብ ቁጥር ላይ ቆመው አብረን መኖር ካለብን ወሳኙ የኦሮሞ ነገድ ነው ብለዋል። ስልጣኔና ዘመናዊነት ያልቀበረውን የዘር ፖለቲካ ያነገቡት ኦነግና ሸሪኮቹ በቀላሉ ለስልጣን ጥቅም እንበቃለን ብለው እንዲያስቡ ያደረጋቸው ቁጥራችን ብዙ ነው የሚለውን ቅዠት ውስጡን መፈተሽ ወቅቱ ነው እንላለን። ይህንን ወያኔ ያጀበውን ከወያኔ በኋላም ሊፈጠር የሚችለውን ፈጦና ገጦ የመጣ ጉዳይ ዘለን ሸፋፍነን ከቁጥጥር ውጭ ሆኖ ከፊታችን ላይ ሊፈነዳ የተቃረበውን ሁኔታ በድፍረት በአደባባይ መናገር የግድ ይላል። ለመሆኑ ኦሮሞ ብዙ ነው የሚለውን አባባል ማረጋገጫው ምንድን ነው? እንግሊዞች፣ ጀርመኖች፣ ግንቦቴዎች፣ ወያኔዎች ስለ ጻፉት ነው ወይንስ ራሱ ኦነግ ቆጥሮ የደረሰበት መረጃ አለ? ዘርን፣ ቋንቋን፣ ባህልን፣ ደምን፣ አጥንትን ተሻግሮ ነጥሮ የሚወጣ የኦሮሞ ነገድ ለመለየትና ተለይቶም ከተገኘ በኢትዮጵያ ምድር የኔ ነው የሚለውን ስፍራ ለመያዝ የሚያስችለው መመዘኛ ምንድን ነው? የቤቴ መቃጠል ለቱሃኔ በጀኝ ይላሉ አበው። የጸረ ዘረኝነት የቤት ሥራችንን ሁላችንም ተባብረን ባለመሥራታችን በወያኔ ዝግመታዊ ሞት ላይ ለመንጠላጠል ያቆበቆቡት ጸረ ኢትዮጵያ ኦነግና አብሮቹ የወያኔን ዘረኝነት በሌላ ዘረኝነት እንደሚተኩት በቅርቡ የዘረኛ ንድፈ ሐሳባቸውን ጀባ ብለውናል። የኦሮሞ ነጻ አውጭ ድርጅቶች የጋራ መድረክ በሆናቸው ድህረ ገጽ ላይ የተለጠፈውና ለጸረ ኢትዮጵያ አገሮችና ቡድኖች እየቀረበ ያለው የሐሰት ጽሑፍ እንዲህ ይላል። ኦሮሚያ 600 ሺህ ስኩዌር ካሬ ሜትር ስፋት ያላት፣ ፈረንሳይ፣ ጣሊያንን፣ ስዊዘርላንድ፣ ቤልጅግና ኔዘርላንድስ በአንድ ኩታ ገጠም ቢሰበሰቡ ኦሮሚያን እንደሚያክሉና የሕዝቡም ቁጥር 40 ሚሊዮን በአፍሪካም በሦስተኛ ደረጃ ላይ እንደሚገኝ ይገልጻል። ይህ ፕሮፓጋንዳ የኦሮሞ ብሔርተኝነት አብጦ የደረሰበት ደረጃን ይጠቁማል። የጸረ ኢትዮጵያ ኃይሎችም ይህን ፕሮፓጋንዳ ሸምተውታል። ዛሬ በጸረ ኢትዮጵያ ኃይሎች የሚቀነቀነው ፕሮፓጋንዳ በአንድ ሐረግ ይጠቃለላል። ኦሮሞ ትልቅ ቁጥር ያለው ሕዝብ ነው ይላል። ይህን አባባል ቢቢሲ፣ ቪኦኤ፣ ዶች ቨሌ፣ አልጃዚራ፣ ግንቦት ሰባት ይዘምሩበታል። መቼም እንደ ውሸት ጨካኝ ነገር የለም። ውሸት ተለምዶ በኢትዮጵያ ላይ ጫና አሳድሯል። ኦነጎች ለአርባ ዓመታት ያህል ያሰራጩት ፕሮፓጋንዳ ተቃዋሚ ስላልነበረው ተረቱ ለጸረ ኢትዮጵያ ተግባር ስላመቼ በመጽሐፍ ተጠርዟል። አፈታሪክ የኦነጎችን ወሰን ያጣ ጸረ ኢትዮጵያ ፕሮፓጋንዳ እነሱን ሲያመረቅን ለኢትዮጵያዊነት ደግሞ ፈተና ሆኗል። የወያኔ መጠቀሚያ የሆነው ኦነግ በተቀዳሚ እንግሊዞች፣ ጀርመኖች፣ ከቅርብ ጊዜ ወዲህ ደግሞ አሜሪካኖች በሚለግሱ ድጎማ ኢትዮጵያ ባሳለፈቻቸው የአገዛዞች ዘመን ብቸኛ የጥቃት ሰለባ አድርጎ ራሱን በማስቀመጥ የሕዝብ ለሕዝብ መስተጋብርን ለዘመናት ያነጹ ቅርቶችን ለመንደር ፖለቲካው ትግበራ ሲያውለው የሌላውን ሕዝብ መብት በመጋፋት ነው። ይህንን የኦነጎችን ትርጉም አልባ ተረት ተረት ታሪኮቹን መሞገት፣ መታገል፣ ማጋለጥ የኢትዮጵያዊነት ድርሻ ነው። ኢትዮጵያ የምትባለው የሦስት ሺህ ዓመት ገናና ባለታሪክ አገር በተሟላ ቅርጽ የተፈጠረችው ወራሪዎች ፈልሰው ወደ ኢትዮጵያ ከመግባታቸው በፊት መሆኑን መንገሩ የታሪክን ቅብብሎሽ በማስረጃነት ማስረገጥ እንደሆነ መታወቅ ይኖርበታል። የፈጠራ ታሪክን እንደ እውነት ለማስረጽ ኦነግ ከሚቆፍራቸው ድንጋዮች በተቀዳሚ በኢትዮጵያ የከለለው ኦሮሚያ የሚባለው ካርታ ነው። ኦሮሚያ የሚባል አገር እንዲኖር ወያኔ ሲያስተናግድ ሁለት ምክንያቶች አሉት። አንዱና ዋነኛው ኢትዮጵያን ከፋፍሎ ለመግዛት በሐሰት ካርታ ዙሪያ የሚጮሁ ስላሉ፣ በሁለተኛ ደረጃ ደግሞ በኢትዮጵያዊነት በደምና ጥንት የቆመው አንድነታችን አይፈርስም የሚለውን ወገን ነጥሎ ለመምታት ነው። የሆነ ግን የሐሰት ታሪክ በግልባጩ እናንብ ካልን ሐቁ ያለው ከኢትዮጵያዊነት ጋር ነው። ከቅርብ ጊዜ ወዲህ የዘውግ መብቴን የማታከብር ኢትዮጵያ ትበጣጠስ በሚል አመራር ስር እየተዋሃደና ጥሪ እያሰማ የመጣው የጥቂት ጽንፈኞችና አክራሪ ኦሮሞዎች እንቅስቃሴ ከወያኔ ባልተናነሰ ሁኔታ ኢትዮጵያን እየናጣት ነው። ዛሬ ከሀገራችን ኢትዮጵያ ከፊሉን ቆርሰን ከከልለን ባለቤትነት ይገባናል የሚሉት ኦሮሞዎች ካፈ ታሪክ ዘመን ተሸጋግረን ታሪክ በመዝገብ ከሰፈረበት ወቅት ያለውን ካነሳን የዋቢንና የጁባን ወንዝ ተከትለው ወደ ደቡብ ኢትዮጵያ የገቡበት ዓመተ ምሕረት በ14ኛው መቶ ዓመት በአጼ ይስሐቅ ዘመነ መንግሥት ነበር ሲሉ የኦሮሞ ተወላጅ የሆኑትና በዘመነ ንጉሥ ኃይለ ሥላሴ የገንዘብ ሚኒስትር የነበሩትና በጣሊያን ወረራ ወቅት ምዕራቡ የኢትዮጵያ ግዛት ከደቡብ ሱዳን ጋር ተቀላቅሎ በእንግሊዝ ይተዳደር ብለው ማመልከቻ አስገብተው የነበሩት አቶ ይልማ ደሬሳ በመጽሐፋቸው አትመውት ነበር። አለቃ ታዬ ደግሞ የዚህኑ ነገድ ታሪክ ባተቱበት መጽሐፋቸው ኦሮሞዎች ከአጼ ይስሐቅ ዘመነ መንግሥት ቀደም ብሎ ሜጫ ከሚባሉ የኦሮሞ ጎሳዎች መካከል ተሰደው ለአጼ አምደ ጽዮን ጌታ ማድራቸውንና ይህም ንጉሠ ነገሥት በጣና ባሕርና በዳሞ መካከል ርስ ተሰጥቷቸው በዚያው እንደ ቀሩ ጽፈዋል። አቶ ይልማ ደሬሳ በመጽሐፋቸው ላይ ኦሮሞዎች ወደ ኢትዮጵያ የመጡበትን ሁኔታና ጊዜ በገለጹበት መጽሐፋቸው ኦሮሞዎች የአፍሪካን ቀንድ ለቀው በሁለቱ ወንዞች መካከል በቤናድር ሰፍረው ከኖሩ በኋላ እንደገና በሶማሌዎች ወረራ ምክንያት ወደ ሰሜን ምዕራብ መሰደድ የጀመሩት የኦሮሞ ሕዝቦች በዋቢ ሸበሌና በጁባ ወንዞች መካከል ከሚገኘው የቤናድር ወደብ አንስቶ በስተ ምስራቅ እስከ ባሌ፣ በስተ ደቡብ እስከ ሰሜን ኬንያ፣ በስተ ሰሜን እስከ አብያ ሐቅ ባሕርና ወለሉ ተራ ድረስ ሰፍረው ይገኙ እንደነበር ጠቅሰዋል። በመቀጠልም ወደ ኢትዮጵያ ወይነ ደጋ ለመግባት የዋቢ ሸበሌን የዋቢንና የጁባን ሸለቆ ተከትለው አባያ ባሕር ዙሪያና ወላቡ በደረሱ ጊዜ ማርና ወተት የሚፈስበት በመሆኑ ተደስተው ኖረዋል ብለዋል። ከአገሪቱም ልምላሜ ሌላ ይህ አውራጃ ጠባጫሪ ከሆነው ከሶማሌ ጎሳና ከባንቶዎች ጉርብትና የራቀ በመሆኑ የወላቡ ሰፈር ለኦሮሞ ሕዝብ ምድረገነት ሆኗ በሰላምና በምቾት መኖርን ጀመሩ። አየሩ እንደ እሳት ከሚያቃጥለው ከህንድ ውቅያኖስ ወደብ ለቀው የመጡትን ሕዝቦች ለምለምና ቅዝቃዜ በሆነው ወይነ ደጋ ጤናማና አካለ ብርቱ የሆነ ትውልድ ሆነው ለመራባት ቻሉ ሲሉ አቶ ይልማ ደሬሳ በመጽሐፋቸው ላይ አስፍረዋል። ከዚህ የመፍለስና የመስፈር ክፍለ ዘመን በኋላ ያለውን ሁኔታ የተጠናቀቀው ከሐረር በኩል በቱርክ መሳሪያና ወታደራዊ ድጋፍ የተቀሰቀሰው የውስጥ ወረራ ሲካሄድ በወቅቱ የሰፈረው ሕዝብ ወደ ሰሜን በግፋት አዲስ ሰፈራ ለማበጀት ችሏል። ኢትዮጵያ ከ1517 እስከ 1567 ካንድ ወረራ ወደ ሌላ ወረራ እየተሸጋገረች ኖራለች። የሕዝብ ውህደት ከዚያን ጊዜ ወዲህ ለረጅም ጊዜ ያህል ተካሂዷል። ከዚህ ዘመን በኋላ የኢትዮጵያን ነጻነትና አንድነትን በመጠበቅ ደረጃ ሁሉም አስተዋጽኦ አድርጓል። ማንኛውም ኢትዮጵያዊ ዜጋ የትኛውም ክፍለ ሀገር አገሩ እንደሆነ ያምናል። እዚህ ላይ ታሪክን የምንጠቅሰው ኦነግ ኦሮሚያ ብሎ የሰየመው አምልኮአዊና ምትሃታዊ አገር ስም የግዛትነት ባለቤትነት እንደሌለው ለማስረገጥ ነው። ስለ አገር ባለቤትነት መብት ስንነጋገር ግልጽ መሆን የሚኖርበት ብርቱ ጉዳይ አለ። ሰዎች ለሚኖሩበት አገር ባለቤት የሚያደርጋቸው ምንድን ነው? ከሌሎቹ ቀድሞ በቦታው መገኘት የባላገርነት መብት የሚያሰጥ ከሆነ ኦሮሞዎች ከቤናድር ከመነሳታቸውና ወላቡ ወደ ኢትዮጵያ ከመግባታቸው በፊት ዛሬ የሰፈሩባቸው ቦታዎች ባሌ፣ አሮሲ፣ ሲዳሞ፣ ወለጋ፣ ሐረር ወዘተ በአማሮችና በሌሎች ነባር የኢትዮጵያ ሕዝቦች የተያዘ ምድር ነበር። ስለዚህ ኦሮሞዎች ዘግይተው በ16ኛው ክፍለ ዘመን የደረሱ ስለሆነ እንደ ነባር ሕዝቦች የባላገርነት መብት ላይኖራቸው ነው። ይህ ደግሞ የኦሮሞን ኢትዮጵያዊነት ሊያስክደን ነው። በሌላ በኩል ተቀባይነት ባገኘው በዓለም አቀፍ የዜግነት ሕግ መሠረት የሚኖርበት ወይም የተወለዱበት አገር አገራቸው ነው ብለን ካመን ኦሮሞዎች ነዋሪዎቹን አባረው ከሰፈሩበት በኋላ የተባረሩት ዜጎች አገር ሰላም ሲሆን መጥተው የሰፈሩበት ነዋሪዎች የአገሩ ባለቤትነት መብት አላቸው። ስለዚህ ቀድመውም የኖሩበት ሆኑ በኋላ የመጡት ሕዝቦች የባላገርነት መብታቸው እኩል ነው። ከአህጉር አህጉር እየተንከራተቱ በኢትዮጵያዊነት የማስፈራሪያ ፕሮፓጋንዳ የሚያሰራጩት የኦነግ ልሂቃኖች በአትላንታ በዝግ ስብሰባ ስለ ኢትዮጵያ ከማሰባችን በፊት ኦሮሚያ ወዴት፣ የኦሮሞ ነገድ ምን ይፈልጋል የሚል ምርጫ መስጠት አለበት የሚለውን እንቆቅልሽ ለመፍታት አንድ የብተና ኮሚኒኬ በትነዋል። ከማንኛውም ድርጅት ጋር አብረን ለዓላማችን መዳረሻ ወይም መገልገያ እናደርገዋለን ካሉ በኋላ እንዳምባሻ ወያኔ የቆራረሳትን አገር እኛ እናጠናቀዋለን ሲሉ ተደምጠዋል። የወያኔን የከፋፍለ ግዛ ፍልስፍና ከስር ከስር ሆነው የተማሩት የኦነግ ቅርንጫፍ ድርጅቶች ወደ እናት ድርጅታቸው በመጠቃለላቸው እነ ጀዋር መርዛቸውን ለመርጨት ሰፊ መድረክ አግኝተዋል። ዘረኝነት የሰውን ልጅ ስብዕና የሌለው አውሬ እንደሚያደርግ ከወያኔዎች ተግባር መረዳት ይቻላል። በአገራችን የሰፈነውን ምስቅልቅል ሁኔታ ያመጡብን የትግራይ ተወላጆች ወያኔዎች ናቸው። ኦነጎች ከወያኔ ዘረኝነት እኩይ ተግባር የቀሰሙት ዘረኝነት አመለካከት መጨረሻ ጠርዝ ላይ አድርሷቸዋል። የኦሮሚያን ነጻነት የማታከብር ኢትዮጵያ ትበጣጠስ ብለዋል። የዘመኑ የፖለቲካ ፈተና ተግዳሮት ሊሆን የሚገባው ኦነግ ኦሮሚያ ብሎ የሰየመውን አምሎካዊና ምታታዊ አገር ስም የግዛትነት ባለቤትነት እንደሌለው ማስረገጥ ነው። ከሀገሪቷ ህዝብ 6% የማይሞላውን ትግራይን ወክላለሁ የሚለው ኋላ ቀርና ከራሱ ዘር አልፎ የሰዎችን አጥንትና ደም እየመነዘረ የሚያሰባስብ ዘረኛ አገዛዝ ስንታገል በሌላ ዘረኛ አገዛዝ ለመተካት አለመሆኑን በአንድ ድምፅ ልነግራቸው ይገባል። ዘላለም በፈጠራ ታሪክ ማለቂያ ወደሌለው የዘር ፍጥጫና ግጭት የሚወስዱንን ከዘረኝነት የዘለለ የፖለቲካ ንድፈ ሐሳብ አደረጃጀት ላይ እንዲቆሙ ማሳወቁ የኢትዮጵያዊነት ኃላፊነት ነው። በዚህ ዘመን ለተጣለው ትውልዳዊ የማንነት ዕዳ ክንውን ተቀዳሚ ተግባር ወያኔና ተረኞችን በቃችሁ ብለን ለማስቆም ሀገራችንን ከትርምስ ማዳንና ህዝቡም ለፍትሃዊ ለእኩልነት በዲሞክራሲ ስርዓት ጎዳና ውስጥ እንዲገባ ማድረግ ከሆነ አሰላለፋችንና ምርጫችን አንድ ብቻ ነው። እሱም ኢትዮጵያዊነት ላይ በቆመ ብሔራዊ አጀንዳ መጠቃለል ብቻ ነው። በዜግነት መብት ላይ ብቻ የሚቆም ማዕከላዊ መንግሥት የሚያበጅልን ሆደ ሰፊ ከጎጠኝነትና ከጽንፈኝነት የነጻ ከጥላቻ የተላቀቀ ከቂም በቀል የራቀና አቻችሎ የተጋረጠውን አደጋ የሚያሸጋግር አመራር የግድ ያስፈልገናል። እያዘገመ ከሚከስመው ወያኔ ግን በጎ ነገር አይተርፈንም። ከዛሬ ወደ ነገ የሚወስደን ድልድይ በጠንካራ ማኅበራዊና ፖለቲካዊ ጡቦች የሚዋቀር ጠንካራ አመራር ያስፈልጋል። ያሳለፍናቸው የምዕት ዓመታት ሀገራዊ መከራዎች ክምር ችግር አሸክሞናል። በፊታችን ላይ ያለው የመከራ ዋሻ በአንድነታችን ላይ ጸንተን ወያኔን አባረን ለመሻገር ኢትዮጵያዊ ተጋድሏችንን ከፍ አድርገን መታገል ግድ ይለናል። ድል ለኢትዮጵያ ሕዝብ።
አድማጮቻችን የዛሬውን የህዳር 11 2009 ዓመተ ምህረት ወይንም የኖቬምበር 20 2016 ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ተኮላ ወርቁ ሞላ፣ እኔም በቴክኒኩ ድጋፍ የሰጠሁት ቴዎድሮስ በቀለ፣ ደህና ቆዩልን እያልን በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ። ሞረሽ ወገኔ ያማራ ድርጅት